Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ግንቦት 24 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
እኔም ሰሎሞን አባተ ነን።
አሁን ከነዋር ብሔረሰብ ዞን አመራር ሁለቱ ወረዳዎች አመራር በተለይ ላረና ጅካው ተመካክረን አሁን መንግስት እጅ ነው ያለው። የወረዳ መንግስት ሁለቱ የወረዳ መንግስታት እጅ ነው ያለው የሚቆዩ 17 ልጆች።
የጋምቤላ ክልል ፕሬዚደንት ጋትሉዋክ ቱትን ድምጽ ነው የሰማነው። በእለቱ አብይ ርዕስ ዘገባ ይቀርባል። አርዕስተ ዜናዎቹን ሶሎሞን ያሰማናል።
በጋሪሳ ዩኒቨርሲቲ ላይ 150 ለሚሆኑ ተማሪዎች መፈጀት ጥቃት ተጠያቂ የሆነ የአልሻባብ ከፍተኛ መሪ ተገደለ። ሜዲተራኒያን ባህር ውስጥ ከወደቀው የግብፅ አይሮፕላን ጥቁር ሳጥን ምልክት ተሰማ። ፋሉጃን ለመያዝ ጦርነቱ ተካሮ እያለ 20,000 የሚሆኑ ሕፃናት ተጠምደዋል ተባለ።
አሁን የምሽቱን የዓለም ዜና።
እነ ሀብታሙ ሚኬሳ በሚል የክስ መዝገብ አቃቢ ሕግ የሽብር ወንጀል ክስ የመሠረተባቸው 33 ተከሳሾች ዛሬ ለፍርድ ቤት የክስ መቃወሚያቸውን አቀረቡ። ጥቁር ልብስ እንለብሳለን በማለታቸው መደብደባቸውንና ሌሎችም በደሎች ተፈጽመውብናል ሲሉ አቤት ብለዋል። ፍርድ ቤቱ የአቃቢ ሕግን መልስ ለመቀበል ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ ተጨማሪ አለው።
ተከሳሾቹ ዛሬ በፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ተገኝተው አቃቢ ሕግ ለመሠረተባቸው የሽብር ወንጀል መቃወሚያዎቻቸውን በጽሑፍ አቅርበዋል። የመቃወሚያቸው ይዘት ክሱ ጨርሶ አይመለከትንም የሚል ሲሆን ተከሳሾቹ በአንድነት በተወሰነ ጊዜ ይሰበሰቡ የነበረው አቃቢ ሕግ በክሱ እንዳቀረበው የኦሮሞ ነጻነት ግንባር ወይንም ኦነግን የሽብር ተልእኮ ለማስፈጸም ሳይሆን በሀገር ልማድ መሠረት በእድር ብቻ እንደሆነ አመልክተዋል። እያንዳንዱ ተከሳሽ እንደቀረበበት ክስም የክስ መቃወሚያውን አቅርበዋል። ከዚህ በተረፈም አብረዋቸው የነበሩ አንዳንድ ሰዎች በተመሳሳይ ድርጊት ተጠርጥረው ከተያዙ በኋላ የአቃቢ ሕግ ምስክሮች ብቻ በመሆናቸው ከተከሳሽነት ነፃ መሆናቸውም ሕጋዊ አይደለም ሲሉ ተከሳሾቹ መቃወማቸውን ማመልከቻቸው ይናገራል። እነ አቶ ሀብታሙ ሚልኬሳ በጠበቃቸው በአቶ ወንድሙ ኢብሳ በኩል ለፍርድ ቤት ባቀረቡት አቤቱታ መሠረት ዛሬ ወደ ፍርድ ቤት ለመምጣት ሲነሱ ጥቁር ልብስ በመልበሳቸው በማረሚያ ቤት ፖሊሶች ድብደባ እንደተፈጸመባቸውና በግድ ልብሳቸውን እንዲለውጡ መደረጋቸውን፣ ይህም ከሕግ ውጭ እንደሆነ አስረድተዋል። ሌሎችም አስተዳደራዊ በደሎች እንደሚፈጸሙባቸው ተናግረዋል። ፍርድ ቤቱም ይህን አቤቱታቸውን በዝርዝር በጽሑፍ እንዲያቀርቡ አዟል። የአቃቢ ሕግን መልስ በጽሑፍ ለመቀበልም ለሰኔ 9 ቀን 2008 ዓ.ም ቀጠሮ ሰጥቷል። እነ አቶ ሀብታሙ ሚልኬሳ በኢትዮጵያ ፓርላማ በአሸባሪነት የተፈረጀውን የኦሮሞ ነጻነት ግንባር ወይንም ኦነግን የሽብር ተልእኮ ለማስፈጸም ሲንቀሳቀሱ ተይዘዋል በሚል አቃቢ ሕግ በሽብር ወንጀል ክስ እንደመሠረተባቸው ይታወሳል። አብዛኛዎቹ ተከሳሾች የመንግሥት ሠራተኞች እንደነበሩም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሶማሊያ ዋና ከተማ ሞቃዲሾ ማዕከላዊ መንደር በአንድ ታዋቂ ሆቴል ደጅ ላይ ማምሻውን ፍንዳታ ያደረሱ ታጣቂዎች ወደ ሆቴሉ በወረራ መግባታቸውን እማኞች አስታወቁ። ወታደሮች አካባቢውን አጥረው ወደ አምባሳደር ሆቴል የገቡትን ታጣቂዎች ለማሳደድ መከተላቸውን እማኞቹ ለሶማሊኛ ዝግጅት ክፍላችን ገልጸዋል። በጥቃትና ምላሹ ወቅት የደረሰ ጉዳት ስለመኖርና አለመኖሩ ግን እስካሁን የወጣ መረጃ የለም። በሌላ በኩል ደግሞ ባለፈው ውድቅት ሌሊት ላይ በተከፈተ ጥቃት የተገደለው የአልሸባብ መሪ ባለፈው ዓመት በኬንያው የጋሪሳ ዩኒቨርሲቲ 148 ተማሪዎች የተገደሉበትን ጥቃት ያቀነባበረና የመራው ሞሐመድ ሞሐሙድ መሆኑን የሶማሊያ ብሔራዊ የጸጥታ ኤጀንሲ አስታውቋል። በተቀጥላ ስሙ ዱልያ ዴይን ተብሎ የሚታወቀው ሞሐመድ ሞሐሙድ አምንያት የሚባለውንና እጅግ የሚፈራውን የአልሸባብ ክፍል ይመራ የነበረ ሰው መሆኑ ታውቋል። የዩናይትድ ስቴትስ የጦር ሄሊኮፕተሮች የተኮሱት ሚሳይል ዱልያ ዱሊያዴን እና ሌሎች ሁለት ተሳፍሮባት የነበረች ተሽከርካሪ እንዳወደመ አንድ ስሙ እንዳይጠቀስ የጠየቀ ምንጭ ለቪኦኤ ነግሯል። በሌላ በኩል ግን ጁባ ክፍለ ሀገር ውስጥ የሚገኙት የጸጥታ ሚኒስትሩ አብድራሺድ ጃናን ለቪኦኤ የሶማሊኛ ዝግጅት በሰጡት ቃል ጥቃቱን ያደረሱት በአሜሪካ አሰልጣኞች የተዘጋጁ ዳናብ ወይም መብረቅ የሚል ስም ያለው የኮማንዶ ክፍል አባላት መሆናቸውን ያመለከቱት። ጥቃቱ የተከፈተው ከኪስማዮ ከተማ 30 ኪሎ ሜትር በስተሰሜን በምትገኝ ቡላጋዱድ የተባለች ከተማ ውስጥ እንደሆነ ታውቋል። የከተማይቱ ነዋሪዎች ሌሊቱን ከባድ የተኩስ ልውውጥና ብዙ ፍንዳታዎች፣ ዛሬ ማለዳ ላይ ደግሞ የአውሮፕላን ድምፅ መስማታቸውንና የመንግስቱ ወታደሮች 3 አስከሬኖችን ሲያጓጉዙ ማየታቸውን ተናግረዋል። በሙሐመድ መገደልና በዘመቻው ላይ ከዩናይትድ ስቴትስም ሆነ ከአልሸባብ በኩል የተሰማ መግለጫ የለም።
በኬንያ የምርጫ ማስፈጸሚያ ስርዓት ላይ የሚደረግ የተሃድሶ ለውጥ በሁለቱም ጎራ ላሉት ወገኖች መደራደሪያ ሊሆን እንደሚችል ተገለጠ። ባለፈው ወር ተቃዋሚ ወገኖች የጠሯቸው በርካታ የተቃውሞ ሰልፎች በግጭት ቢጠናቀቁም ዛሬ በተካሄደው የናይሮቢ የተቃውሞ ሰልፍ ላይ የተናገሩት የተቃዋሚ መሪ ራይላ ኦዲንጋ ድርድሮች በሚካሄዱበት መንገድ ላይ ያተኮሩ እቅዶች በመነደፍ ላይ መሆናቸውን ገልጠዋል። ሌኒ ሩቫጋ ከናይሮቢ ያደረሰንን አጭር ዘገባ ዝርዝር አሉላ ከበደ ያቀርበዋል።
የኬንያ የፖለቲካ ተቃዋሚ ፓርቲዎች የዛሬውን የነጻነት ቀን ለማሰብ ናይሮቢ ላይ ሰላማዊ ሰልፍ አካሂደዋል። በብዙ ሺህ ለተቆጠሩ ደጋፊዎቻቸው ንግግር ያደረጉት የዋናው የተቃዋሚዎች ኅብረት በእንግሊዝኛው ምህጻረ ቃል ኮርድ መሪ ራይላ ኦዲንጋ በኬንያ የምርጫ ማስፈጸሚያ ስርዓት ላይ ለታቀደ የተሃድሶ ለውጥ ሁለቱ ወገኖች የኬንያ መንግስትና ተቃዋሚዎች እስከ አርብ ባለው ጊዜ 5-5 የፓርላማ አባላቶችን በየበኩላቸው ለመወከል መስማማታቸውን ነው ይፋ ያደረጉት። ተቃዋሚዎች ያነሷቸውን ጥያቄዎች ያለመቀየራቸውንና 9 የምርጫ ኮሚሽን አባላትም ከኃላፊነት እንዲነሱ መጠየቃቸውን ኦዲንጋ አስረድተዋል። ኦዲንጋ አክለውም ብጥብጥና ቀውስ እንዲቀሰቀስ አሊያም ለገዛ ራስ አመቺ ሁኔታን ለመፍጠር ሲባል ከግጭት ቋፍ በሚያዳርሱ መንገዶች አንገፋም ነው ያሉት። እውነትና ፍትህ እንዲረጋገጥ እንሻለን። ለዚህም ነው የምርጫ ኮሚሽኑ ሊቀመንበር ኃላፊነታቸውን በፍጥነት ለማስረከብ መዘጋጀት አለባቸው የምንለው ብለዋል። የኬንያ ምርጫ ኮሚሽን ለገዢው ፓርቲ ያደላል ሲሉ ተቃዋሚዎች ኮሚሽኑን ሲወነጅሉ ቆይተዋል። ይሁን እንጂ የኬንያ መንግሥት እስካሁን ኮሚሽኑን ለማፍረስ ፍላጎት የሌለው መሆኑን ነው ያሳየው። ይህ በእንዲህ እንዳለ ግን ፕሬዚዳንት ኡሁሩ ኬንያታ በትላንትናው ዕለት የተቃዋሚዎቹን ኅብረት መሪዎች ወደ ቤተ መንግሥቱ ጋብዘው አነጋግረዋል። ኬንያታ በተጨማሪም መንግሥታቸው ባስተባበረው የነጻነት ቀን ክብረ በዓል እንዲሳተፉ ተቃዋሚዎቻቸውን ሥነ ሥርዓቱ ወደ ተካሄደባት የአገሪቱ አራተኛዋ ትልቅ ከተማ ወደ ናኩሩ ጋብዘዋቸዋል። ሆኖም ኮርድ የራሱን ሰልፍ በናይሮቢ ማካሄድ በመምረጡ ወደ ተባለው ስፍራ ሳይሄድ ቀርቷል። የዛሬው ሰላማዊ ሰልፍ ባለፈው ወር ተቃዋሚዎች ከጠሯቸውና ፖሊስ በአስለቃሽ ጋዝ ከበተናቸው ሰልፈኞች ከተደበደቡባቸው የተቃውሞ ሰልፎች በንጽጽር ሲታዩ ፍጹም ሰላማዊ ሆነው ማለፋቸው ነው የተዘገበው። በሌላ በኩል በሁለቱ ወገኖች መካከል ሊካሄዱ የታቀዱት ድርድሮች ካልሰመሩ ተቃዋሚዎች በየሳምንቱ ሲያካሄዷቸው በቆዩቸው መሰል የጎዳና ሰልፎች እንደሚቀጥሉ መሪው ራይላ ኦዲንጋ አስታውቀዋል። ኬንያ የፕሬዝዳንታዊና የመጪውን የአገሪቱን ፓርላማ አባላት የሚመርጡባቸውን ምርጫዎች በሚቀጥለው ዓመት በነሐሴ ወር ታካሄዳለች ተብሎ ይጠበቃል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሜዲትራኒያን ባህር ውስጥ ከወደቀው የግብፅ አውሮፕላን መረጃ መዝጋቢ ጥቁር ሳጥን የሚተላለፍ ሳይሆን አይቀርም የተባለ የድምፅ ምልክቶችን አንዲት የፈረንሳይ መርከብ መመዝገቧን የግብፅ የበረራ መስሪያ ቤት ባለስልጣናት ተናገሩ። ላፕላስ የምትባለው የፈረንሳይ ባህር ኃይል ቃፊር መርከብ የድምፅ ምልክቶቹን ያጠመደችው ፍለጋው እየተካሄደ ካለበት የባህር ወለል መሆኑ ተገልጿል። አንዲት ዲፕ ኦሽን ከሚባል ድርጅት ጋር የምትሰራ የፍለጋ መርከብ ደግሞ 3000 ሜትር ድረስ ጠልቆ መግባት የሚችል ሮቦት ይዛ ወደ ፍለጋው አካባቢ እያመራች መሆኑ ታውቋል። ጥቁሮቹ ሳጥኖች አደጋው ከደረሰ በኋላ እስከ 4 ሳምንታት ሊቆይ የሚችል ባትሪ እንዳላቸው ተገልጿል። ግንቦት 11 ከፓሪስ ወደ ካይሮ እየበረረ ሳለ በወደቀው የኢጅፕት ኤር ኤርበስ አውሮፕላን 320 የሆነ የመንገደኞች አውሮፕላን ውስጥ ተሳፍረው የነበሩ 66 ሰዎች ሁሉም ማለቃቸው አይዘነጋም። ከመውደቁ ከጥቂት ደቂቃ በፊት በውስጡ ጢስ ቡል ሲል መታየቱን መርማሪዎች ቢናገሩም ጢሱን ያስነሳው ምን እንደሆነ ግን እስካሁን አይታወቅም። ጥቁር ሳጥን ያለበት ቦታ እንደታወቀ ካለበት ለማውጣት የሚሰሩ ባለሙያዎችን የያዘች መርከብ በአንድ ሳምንት ጊዜ ውስጥ ስፍራው ላይ እንደምትደርስ የግብጽ ባለስልጣናት አመልክተዋል።
ላለፉት 2 ዓመታት በእስላማዊ መንግስት ቡድን ቁጥጥር ስር የምትገኘውን ፋሉጃ ከተማን ለመያዝ በተካረረው ውጊያ ውስጥ 20,000 የሚሆኑ ሕፃናት መጠመዳቸው ተገለጸ። በውጊያው ውስጥ የሚሞተው ሲቪል ቁጥር እየጨመረ መሆኑ ተዘግቧል። ቤተሰቦች ማምለጫ አጥተው በእሳት ውስጥ መጠመዳቸውንም የኖርዌይ የስደተኞች ጉዳይ ምክር ቤት ባልደረባው ያን ኢንግላንድ ገልጸዋል። የተባበሩት መንግስታት ድርጅት የሕፃናት መርጃ ዩኒሴፍ ባወጣው መግለጫ ደግሞ ሕፃናቱ ለውትድርናም ሊመለመሉ የመቻላቸው አደጋ እንዳለም ጠቁሞ የኢራቅ ወታደሮች በከፈቱት የተጠናከረ ውጊያ መካከል በጦርነት ውስጥ ያሉ ወገኖች የሕፃናቱን ደህንነት መጠበቅ እንዲያረጋግጡ አሳስቧል። ለዜናው ያለን ሰዓት አበቃ።
ክቡራትና ክቡራን፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡዕ ግንቦት 24 ምሽት ፕሮግራማችን ነው።
ካሉት ትልልቅ ጥያቄዎች ውስጥ አንዱ የመሬት ጥያቄ ቢሆን አንዱ የብሔረሰቦች ጥያቄ ነው ብዬ ነው የማምነው። ከነዚህ ውስጥ ዋነኛ ከሆኑት ትላልቅ የቅርብ ጊዜ ጥያቄዎች ውስጥ የመሬት ጥያቄ ትልቅ ቦታ ያለው፣ በተለይ የኢትዮጵያ አብዮት የ1974 አብዮት መሳካቱንም ውድቀቱንም ምክንያት የሆነለት የመሬት ጉዳይ ነው።
በዋሽንግተን ዲሲ እና አካባቢዋ የሚገኙ ምሁራን በቅርቡ በሞት የተለዩ ባልደረባቸው አቶ ሙሉጌታ ኃይሉን ለማስታወስ ባቋቋሙት ሙሉ ፎረም አማካይነት በመሬት ስሪት ዙሪያ በተካሄደው ውይይት የመድረክ ተሳታፊ የነበሩት ፕሮፌሰር ሕዝቅኤል ገቢሳ ናቸው የሰማችኋቸው። ዘግየት ብሎ ዘገባ አለን።
አሁን የዕለቱ አብይ ርዕስ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። የዕለቱ አብይ ርዕስ ይቀድማል።
ከደቡብ ሱዳን የተመለሱ ኢትዮጵያውያን ሕፃናትን ከቤተሰቦቻቸው ጋር የማገናኘት ሥራ መጀመሩን የጋምቤላ ክልል ፕሬዚደንት አስታውቀዋል። ወላጆቻቸውን ላጡ ሕፃናት ማቆያ መዘጋጀቱንም ፕሬዚደንት ጋትሉዋክ ቱት ለቪኦኤ ገልጸዋል። ሕፃናቱን የጠለፉትንና ወላጆቻቸውን ጨምሮ የብዙዎችን ሕይወት ያጠፉትን ታጣቂዎች ፍትሕ ፊት ለማቅረብ የሚደረገው ጥረት እንደሚቀጥልም ገልጸዋል። እስክንድር ፍሬው ተጨማሪ አለው።
በሙርሌ ጎሳ ታጣቂዎች ተወስደው የነበሩትና ወደ አገራቸው የተመለሱት 68 ሕፃናት እስካሁን የቆዩት በጋምቤላ ከተማ በሚገኘው ህዳር 29 ቤተ መንግስት ነው። ሕፃናቱ በእግርና በሰዎች አማካኝነት እስከ ሙርሌ ድረስ በመወሰዳቸው የድካም ስሜት ይታይባቸው እንደነበር የክልሉ ፕሬዝዳንት ጋትሉዋክ ቱት አስታውሰዋል። የቅርብ ክትትል፣ የሕክምና አገልግሎትና የምግብ አቅርቦት የሚያስፈልጋቸው መሆኑም በቤተ መንግስት እንዲቆዩ ሌላው ምክንያት እንደነበር ጠቅሰዋል። በዚህ ቆይታቸው ፕሬዝዳንቱ እንዳሉት ሚያዝያ 7 በተፈጸመው የሙርሌ ጎሳ ታጣቂዎች ጥቃት ወላጆቻቸውን ያጡትን የመለየት ስራም ተሰርቷል። በትናንትናው ዕለት ደግሞ ሕፃናቱን ለየቤተሰቦቻቸው የማስረከብ ስነ ስርዓት ተካሂዷል። ከ68ቱ ሕፃናት 17ቱ ግን በጥቃቱ ሁለቱንም ወላጆቻቸውን እንዳጡ መረጋገጡን አቶ ጋትሉዋክ ጠቅሰዋል። ለነርሱም ቢሆን በኑዌር ዞን ላሬና ጂካዎ ወረዳዎች ጊዜያዊ ማቆያ እንደተዘጋጀላቸው ገልጸዋል።
አሁን ከኑዌር በረሰብ ዞን አመራር ሁለቱ ወረዳዎች አመራር በተለይ ላሬና ጂካዎ ተመካክረን አሁን መንግስት እጅ ነው ያለው። የወረዳ መንግስት ሁለቱ የወረዳ መንግስታት እጅ ነው ያለው የሚቆዩ 17ቱ ልጆች። ስለዚህ በአሁኑ ሰዓት ኮምፓስ ሰጠታቸው በላሬ ወረዳ። ስለዚህ ውሳኔ እስከሚሰጠው ድረስ ማለት ነው።
የመቆያ ቦታ ተሰጥቷቸዋል። እዛ በላሬ ወረዳ
ቦታ በላሬ ወረዳ ተሰጥቷቸዋል። መንግስት እጅ ናቸው አሁን ልጆቹ። ስለዚህ እንክብካቤያቸው እንደ ገምበላ ክልል በነበረበት አካሄድ ነው።
በትናንትናው ዕለት ተጨማሪ 10 ህጻናት ወደ አገራቸው መግባታቸውንና የተመላሾቹ ቁጥርም 78 መድረሱን አቶ ጋትሎዋክ አስታውቀዋል። ከነዚህ 10 ህጻናት ስንቶቹ ወላጆቻቸውን እንዳጡ የማጣራት ስራ እንደሚሰራም ጠቅሰዋል። የህጻናቱን ወላጆች ጨምሮ 208 ሰዎችን የገደሉትን የሙርሌ ጎሳ ታጣቂዎች ተጠያቂ የማድረጉ ሂደት እንደሚቀጥልም ፕሬዝዳንቱ አብራርተዋል።
ጥያቄ ነው እሱ። ህዝባችን የጠየቀ ያለው ገዳዮቹ እነማን ናቸው? የመሳሪያቸው ምንጭ የት ነው? ስለዚህ እነኚህ ቡድኖች የሁለቱ መንግስታት ታግሎ ለህግ ማቅረብ አለባቸው የሚል ጥያቄ ህዝቡን አንስቷል። በተለይ ይህን ነገር አገራችን ኢትዮጵያ እናም የደቡብ ሱዳን መንግስት በጋራ የሚሰራ ስራ ይሆናል። ስለዚህ በእኛ በኩል ቋሙ የሚቀየር አቋም አይደለም። ምክንያቱም ህዝቡን ዋስትና ራሱ አይኖርም። ምክንያቱም እነኚህ ቡድኖች ካልተገኙና ወደ ህግ ማቅረብ ካልቻለ ነገ ዞሮ ዞሮ ሌላ ድርግት መፍጠራቸው ስለማይቀር የግድ እነኚህ ቡድኖች በሁለቱ መንግስታት በሚያደርገው ስምነት ወደ እርምጃ መውሰድ ነው፣ ወደ ህግ የማቅረብ። ስለዚህ ደቡብ ሱዳን ይቀበላል። ስለዚህ ደቡብ ሱዳን ተባባሪ መሆን ብቻ ሳይሆን የኦፕሬሽን አካል ይሆናል ማለት ነው ደቡብ ሱዳን መንግስት። ስለዚህ ምንም የሚያስቸገር ነገር የለውም። ሁኔታውን የመመቻቸት ካልሆነ በስተቀር ሌላ የተቀየረው ነገር የለውም። አቋሙ እንዳለ ነው፣ ውሳኔው እንዳለ ነው።
የሙርሌ ጎሳ ታጣቂዎች በፈጸሙት ጥቃት ተጠልፈው የተወሰዱ ህጻናት 125 ሲሆኑ የቀሩትንም ለማስመለስ ጥረቱ እንደሚቀጥል ፕሬዝዳንቱ መናገራቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁኝ እስክንድር። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ወደ 880 ይሆናሉ የተባሉ ፍልሰተኞች ባለፈው ሳምንት ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት ሲሞክሩ እንደሞቱ የተባበሩት መንግስታት የስደተኞች ኮሚሽን UNHCR በትናንትናው ዕለት አስታውቋል። ካለፈው ጥር ወር አንስቶ ህገወጥ በሆነ መንገድ ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት የሞከሩ 2500 ሰዎች አልቀዋል። ባለፈው ሳምንት ከሞቱት ሰዎች መካከል ታዲያ ብዙ ኤርትራውያን እንደሚገኙባቸው የተሰማ ሲሆን ከሞት የተረፉ ሁለት ኤርትራውያንና ኤሚሊዮ ባርዶ የተባሉ ስለ ጉዳዩ የሚከታተሉ ሰው ገልጸዋል። ሚኒያ አፎርቂ ትናንትና አነጋግራቸዋለች። አዳነች ፍሳይ ታቀርበዋለች።
ኤሚሊዮ ባርቦ የተባለ በአንድ የጣሊያ ቴሌቪዥን ጣቢያ ፕሮዲሰር ወይም የፕሮግራም መሪ ሆኖ የሚሰራ ሰው ሰመጠ ስለተባለው ኤርትራውያን የተሳፈሩበት ጀልባ ያብራራል።
ሕጂ ተጥሒላ ዝብላ ዘሎ ብቅትማሊ እዩ እቲ ሓደጋ ተረኪቡ ማለት እዩ ክልተ መርከብ እየን ዝመፀ
መርከቢቱ ሰጠመች የተባለው ከትላንት ወዲያ ነው። ሁለት መርከቦች ነበሩ እየተጓተቱ የሚጓዙት። አንደኛዋ 500 ሌላኛዋ ደግሞ 600 ሰዎችን አሳፍረው ነበር ነው የሚባለው። ግን ቁጥሩ በተጨባጭ የተረጋገጠ አይደለም። እናም ሁለተኛዋ መርከብ አደጋ ገጥሟት ውሃ ታስገባ ስለነበር ስትጎትታት የነበረችውን የአንደኛዋን መርከብ ገመድ ቆርጠው እዛው ተዋትና ሰጠመች። ስለዛ ጉዳይ ከሞት የተረፉትን ሶስት ኤርትራውያን ሮሞኜ በስልክ አነጋገርኳቸው። አሁን ሲሲሊያ ነው የሚገኙት። እኔ አሁን እያልኩ ያለሁት እንግዲህ ከእነሱ የሰማሁትን ነው እንጂ የተረጋገጠ ነገር አይደለም። እነሱ ግን በሰጠመችው መርከብ ውስጥ ከአምስት እስከ 600 ነበርን ነው የሚሉት።
ኤሚሊዮ ባርቦ አያይዘውም የሰመጡት መርከቦች ሶስት እንደሆኑ ተናግሯል። አንደኛዋ ላይ ብዙ ኤርትራውያን አልነበሩም። ሁለተኛዋ ደግሞ መርከብ ሳትሆን የጎማ ጀልባ ነበረች። ወደ 100 የሚሆኑ ሰዎች ተሳፍረውባት እንደነበር ተገልጿል። የሰመጠችው ሶስተኛ መርከብ ግን ብዙ ኤርትራውያን እንደነበሩባትና ተሳፋሪውን ሁሉ ይዛ እንደሰመጠች ነው የሚናገሩት ሲል አስረድቷል። አሶሺየትድ ፕሬስ የዜና አገልግሎት ደግሞ በቦታው ተገኝቶ ከአደጋው የተረፉ ስማቸው እንዲገለጽ ያልፈለጉ ሁለት ኤርትራውያንን አነጋግሮ በቪዲዮ አስተላልፏል። ከሞት ከተረፉት ኤርትራውያን አንደኛው ስለደረሰባቸው ሁኔታ ያብራራል።
ደፍረህና ኢና ንጓዓዝ ነርና ምክንያቱ ክስታይ ወላ ሓንቲ ሲላ ተወጢጣ ንክእል ነራ የማን ንፀጋም ገለ ሚዛን ክስታይ ኮይኑ ድሕሪ
በፍርሃት ተውጠን ነበር የምንጓዘው። ምክንያቱም ሚዛኗ አጋድሎ ግራና ቀኝ እየዋዠቀች ነበር የምትጓዘው። ከዚያም የፈራነው አልቀረም፣ ውሃ ይገባባት ጀመር። እኛም ውሃውን እየጨለፍን እየደፋን አይዟችሁ እያልን ጸሎት እያደረግን ብዙ ተጓዝን። ብዙ ከተጓዝን በኋላ የመጀመሪያዋ መርከብ ገመዱን በጠሰችና የፊቱ እንጨት ተሰነጠቀ። በብዛት መግባት የያዘው ውሃም በረታብን። እኔ ልል የምፈልገው ሰው በየዕለቱ እንዲህ የሚሰጥም ከሆነ ጉዞ ቢቀር ይሻላል ነው። ምንም አይነት ጥቅም አይገኝበትማ።
ሌላው ከሞት የተረፈ ኤርትራዊ ደግሞ
ሰብ ብትሓት ነበሩ እውፁ ብላዓል ነበርናኻ ክንቅበል ጀሚር።
ከታች የነበሩት ተሳፋሪዎች ውሃውን እያወጡ ላይ የነበርነው ደግሞ እየተቀበልን እንደፋ ጀመረ። በዚህ መልክ ለስድስት ሰዓታት ያህል ተጓዝን። ከዛ በፊት የነበሩት ሲጭኗት መርከቧ ሁለት ላይ ተገመሰች። ከዚያ በኋላ በግራ ጎኗ አስረን መጓዝ ጀመርን። ውሃም በብዛት ይገባ ጀመርና በረታብን፣ እናም ሰጠመች።
በመጨረሻም ኤርትራዊ ፈላሽ የሰመጡት ሁሉ ወንድሞቻችን ነበሩ። አብረን የምንበላና የምንጠጣ የነበርነውን ሰዎች ነው ትተን የመጣ ነው። ሰዎች መጥፎ ነገር ሊገጥም እንደሚችል ይናገራሉ። ይሁንና በወሬ ስትሰማው አይገባህም። ሁሉንም ነገር ሲደርስብህ ብቻ ነው ልታውቅ የምችለው በማለት ሐዘኑን ገልጿል።
በፕሬዚደንት ባራክ ኦባማ አስተዳደር ወቅት ዩናይትድ ስቴትስ አብራሪ የለሽ ተዋጊ ጀቶችን ወይም ድሮኖችን በብዛት እየተጠቀመች መሆኗ ተገልጿል። በድሮን መገደሉ የተነገረውን ሰው ብዛት ለመጀመሪያ ጊዜ ለመግለጽ አስተዳደሩ በዝግጅት ላይ መሆኑ ታውቋል። ዩናይትድ ስቴትስ በቅርቡ ፓኪስታን ውስጥ ባካሄደችው የድሮን ጥቃት የአፍጋኒስታን ታሊባን መሪ፣ በመጋቢት ደግሞ ሶማሊያ ውስጥ ባካሄደችው የአየር ድብደባ ወደ 150 የአልሻባብ አባላት መገደላቸው ተገልጿል። የሽብር ቡድኖችና እንቅስቃሴ ያሉባቸው ብላ ባመነች ጊዜ ሁሉ ፓኪስታን፣ ሶማሊያና የመን ውስጥ የድሮን ድብደባ ለማድረስ ዋሽንግተን እንደማታመነታ ተዘግቧል። የአሜሪካ ድምፅ ዘጋቢ አውሮፓ አንዴ በምስጢር ሲካሄድ ቆይቶ አሁን ይፋ ይደረጋል ተብሎ ስለሚጠበቀው መርሃ ግብር ተከታዩን አቀናብሯል። ሶሎሞን ክፍሌ ያቀርበዋል።
ዩናይትድ ስቴትስ አስፈላጊ ነው ብላ ባመነች ጊዜ ሁሉ አሸባሪዎችን በፓኪስታን ሶማሊያም ይሁን የመን ውስጥ ኢላማ ለማድረግ አመንትታም አታውቅ። ፓኪስታንን ብቻ ብንወስድ ዩናይትድ ስቴትስ በዚያች ሀገር ውስጥ እንደ አውሮፓውያን ዘመን አቆጣጠር ከ2008 ዓ ም እስካሁን ባለው ጊዜ ብቻ 391 የአየር ጥቃቶችን ፈጽማለች። በየመን ከ2002 ዓ ም ጀምሮ የታሊባንና አልቃይዳ መሪዎችን ኢላማ ያደረጉ በጠቅላላው 145 የአየር ድብደባዎችን አካሂዳለች። እነዚህ አሃዞች ፕሬሱን መሠረት ያደረጉ ናቸው። ከጸረ ሽብር ጥቃቶች ጋር በተያያዘ የተገደሉ ሰዎች ምን ያህል እንደሆኑ እንዲገለጽ የሰብአዊ መብት ተከራካሪዎች ሲወተውቱ ቢቆዩም የኦባማ አስተዳደር ግን ድሮን ስለ መጠቀሙ እንኳ ለማረጋገጥ ፈቃደኛ ሳይሆን ቀርቷል። ሪታ ሲሚዮን የሁማን ራይትስ ፈርስት ኃላፊ ናቸው።
እመኑን እያሉ መናገሩ ብቻ በቂ አይሆንም። የምንጠቀምበት መሳሪያና አሰራራችን ከፍተኛ ደረጃን የጠበቀና የምንችላቸውን ያህል ጥንቃቄ የሚደረግበት ነው ማለቱ ብቻ በቂ አይደለም። የተፈጸመውን ሁሉ ግልጽ ሆኖ ማቅረብ ያስፈልጋል።
የኦባማ አስተዳደር እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓ ም ጀምሮ እንደ ኢራቅ፣ አፍጋኒስታንና ሶሪያ ባሉ ሀገሮች ውስጥ ምን ያህል ተዋጊዎችና ሲቪሎች በድሮን ጥቃቶች እንደተገደሉ በቅርቡ ይፋ ያደርጋል ተብሎ በሚጠበቀው ሪፖርቱ እንደሚያሳውቅ ቃል ገብቷል። ጆሽ ኤርነስት የዋይት ሀውስ ቤተ መንግሥት ቃል አቀባይ ያብራሩታል።
እነዚህ ነገሮች ስለ መካሄዳቸው ማረጋገጫ እንኳ አልሰጠንም ነበረ። አሁን ግን በቋሚ ደረጃ ውጤቶችን ማለትም በድሮን ጥቃቶች ምን ያህል ሰው እንደተገደለ ለማሳወቅ መወሰናችን በራሱ ግልጽነትን በተመለከተ ከፍተኛ እድገት ታይቷል ባይ ነኝ።
የሁማን ራይትስ ፈርስት ኃላፊዋ ሪታ ሲሚዮን ግን የሰለባዎችን ቁጥር ይፋ ማድረጉ ብቻ በቂ አይደለም ባይ ናቸው። አስተዳደሩ የድሮን ፖሊሲውን በተመለከተ ተዋጊዎች ፍጹም አደገኞች እንዲሁም ወንጀለኞች የሚላቸውን በቁጥጥር ስር ለመዋል የሚችልባቸው መንገዶች ካሉ መለየት ይጠበቅበታል፣ አሸባሪዎች ናቸው በማለት ብቻ ድሮን ከመጠቀም ሊቆጠብ ይገባል ይላሉ።
All of that work that they have done over the years to set standards, to set boundaries.
አስተዳደሩ ባለፉት አመታት ሁሉ አንድ ወጥ የሆነ አሰራር ለማስፈን ድንበሮችን በተመለከቱ መመሪያ ለማውጣት የሰራውን ሁሉ ግልጽ ማድረግ አለበት። ኦባማ ስልጣን አስረክበው ከተሰናበቱ በኋላም ማብቂያ የሌለው የጦርነት ቅርስ ተተው መሄድ የለባቸውም።
Foundation for Defense of Democracy ወይም ለዲሞክራሲ የቆመ ድርጅት ባልደረባ ጆን ሃና በክሊንተንና ጆርጅ ደብሊው ቡሽ አስተዳደር ዘመን በከፍተኛ አማካሪነት ሰርተዋል። የሁለቱም አስተዳደሮች የጓንታናሞ ቤይን ወታደራዊ እስር ቤት በማቋቋም ይተቻሉ።
The Obama administration has almost completely foregone an effort to
የኦባማ አስተዳደር እነዚህን አሸባሪዎች ይዞና በቁጥጥር ስር አውሎ ምስጢር እንዲያወጡ ለማድረግ የተያዘውን ጥረት ሙሉ በሙሉ ትቶታል። ይልቁን በግሉ ማድረግ የወሰነው ራሱ ፖሊስ ዳኛና ፍርድ አስፈጻሚ መሆን ነው።
አሁንም ግን ይላሉ ጆን ሃና ሚዛናዊነቱ እስከተጠበቀ እንደ የመንና ፓኪስታን ባሉ መንግስታቱ አሸባሪዎችን ለማደን ፍቃደኝነቱም ሆነ አቅሙ በሌላቸው ሀገሮች ድሮን መጠቀሙ ቁልፍ የጸረ ሽብር ፖሊሲው አካል ሆነው ይቀጥላሉ።
ከዓለም ህዝብ 46 ሚሊዮን የሚሆነው በባርነት ይኖራል። አብዛኞቹ ከህንድ፣ ከቻይናና ከፓኪስታን እንደሆኑም አንድ አዲስ የወጣ ሪፖርት አመልክቷል። ዋና መስሪያ ቤቱ አውስትራሊያ የሆነው ዋክ ፍሪ ፋውንዴሽን በነጻነት ሂድ ወይም ነጻ ውጣ የሚለው ድርጅት ሪፖርቱን ትናንት ነው ለንደን ላይ ይፋ ያደረገው። መንግስታትና የንግድ ተቋማት ምዝበራን ለመዋጋት የበለጠ መስራት እንዳለባቸው ድርጅቱ አሳስቧል። የስላቲሳ ሆክን ዘገባ አዲስ አበባ ያቀርብልናል።
ከዓለማችን ትልቁ ዲሞክራሲ ህንድ ውስጥ ነው። ከ1.2 ቢሊዮን ህዝቧ መካከል ከ800 ሚሊዮን በላይ የሚሆነው የመምረጥ መብት አለው። በሌላ መኩል ደግሞ በቅርቡ ይፋ በሆነ ዓለም አቀፍ የባርነት አስገባሪ ጥናት መሰረት ህንድ ዛሬ ከሌሎቹ አገሮች ሁሉ አያሌ ህዝቧ በባርነት ቀንበር ውስጥ ይገኛል። ፕሮፌሰር ኬቪን ባሌ የዓለም አቀፍ የባሪያ አስገባሪዎች ጥናት አዘጋጅ ናቸው።
They have hereditary forms of slavery in India. They've had a long, long history with rural forms of agriculture.
ህንድ ውስጥ ሲወርድ ሲዋረድ የኖረ የባርነት ስርዓት አለ። ባርነትን ለገጠሩ ግብርና የመጠቀም በጣም ረጅም ታሪክ ነው ያላቸው። እናም ዛሬ ህንዶች በጣም ጠንካራ ሰራተኞች ናቸው። ዳሩ ግን ያ ቀደም ሲል የወረሱት ከባድ ችግር አልተለያቸውም።
አስገድዶ የጉልበት ሥራ ማሰራትን፣ ያለ ፈቃድ በግዳጅ የሚፈጸም ጋብቻን፣ የወሲብ ባርነትን አስመልክቶ በ167 አገሮች የተደረጉ ጥናቶችን ነው ዎክ ፍሪደም ፋውንዴሽን የዓለም አቀፉ ባርነት አስገባሪ ጥናትን ያካሄደው ድርጅት በየጊዜው ይፋ የሚያደርገው። ለዓለማችን ዘመናዊ ባርነት የእስያ አገሮች 60% ይይዛሉ። ከዚህ ውስጥ ህንድ ቀዳሚነቱን ይዛ ቻይናና ፓኪስታን ይከተላሉ። ደቡባዊ ፓኪስታን ውስጥ የሚገኙ ወንዶች፣ ሴቶችና ህፃናት ተከፍሏቸው ለማያውቅ ደሞዝ ለአንድ የጾብ ፋብሪካ ጉልበታቸውን ይገብራሉ። አንዱ ራንጃን ይባላል።
I'm indebted. We had to take out a loan to feed our children.
እዳ ውስጥ ገብቻለሁ። ልጆቻችንን ለመመገብ ብድር መውሰድ ነበረብን። እኔ ከ40 እስከ 50 ሺ ሩፒስ ከ600 እስከ 750 ዶላር ማለት ነው የሚደርስ ገንዘብ ተበድሬያለሁ። በህይወቴ ከፍዬ የማልጨርሰው እንደሆነ ማውቃለሁ። ስሞት ብቻ ነው ነጻ የምሆነው።
ቀጣሪዎች ሰራተኛው ማግኔት ያለበትን ክፍያ በእዳ ስም ኪሳቸው ያስገባሉ። እርግጥ ምግብ ያቀርቡላቸዋል። በመላው ዓለም ይህን በመሰለ ምዝበራና ባርነት የተጠመዱ ጥቂቶች አይደሉም። ከሰባዊ መብት ተሟጋቹ ድርጅት Human Rights Watch ጀርመናዊው Wolfgang
Zwangsarbeit ist ein großes Problem.
Forced labor is a big problem worldwide. We have again and again documented migrant workers.
የግዳጅ ጉልበት ሥራ በመላው ዓለም ትልቁ ችግር ነው። በዚህ ረገድ ፍልሰተኞች በሆኑ የቤት ሰራተኞች ላይ የሚደርሰውን ምዝበራ በየጊዜው ሪፖርት እናደርጋለን። አንዳንድ አገሮች ደግሞ ለምሳሌ ሰሜን ኮሪያና ኡዝቤክስታን በረቀቀ ዘዴ የግዳጅ ጉልበት ሥራ ያሰራሉ።
በእነዚህ ሀገሮች ሥራ የሚያሰሩ ኩባንያዎች ሠራተኞችን ከምዝበራ ለማዳን የቆሙ የመብት ተሟጋቾች ከፍ ያለ ሥራ ይጠበቅባቸዋል። ከዚያ አኳያ የሚደረግ የየመንግሥታቱ ዘመቻም የዚያኑ ያህል ወሳኝ ነው።
አዲስ አበባ ላይ ልክ ከምሽቱ 3 ሰዓት ተኩል ነው። አሁን በዋሽንግተን ዲሲ እና አካባቢዋ ደግሞ ረቡዕ ግንቦት 24 2008 ዓመተ ምህረት ከቀኑ 8 ሰዓት ተኩል ነው። ዝግጅቶቻችንን በ19 በ22 እና በ25 ሜትር ባንድ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት መከታተል ትችላላችሁ። በናይል ሳትም ቪኦኤ 24 ላይ እንገኛለን። ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ደግሞ በ19 እና በ49 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ጋቢና በሚል ርዕስ የሚተላለፍላችሁን ስርጭት እንድታደምጡ እንጋብዛለን። ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ ላይም ታገኙናላችሁ። ስርጭቶቻችን በየዕለቱ ከምሽቱ 5 ሰዓት ላይ ይደገማሉ። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። አሁን አስተያየቶቻችሁ የሚደመጡበት ክፍለ ጊዜ ነው።
ሰላም ቢዎች እንዴት ሰምታችኋል? ሰሞኑን በምታቀርቡት በኢትዮጵያ ይካሄድ የነበረውን የአስራ ሁለተኛ ክፍል መልቀቂያ ፈተናን መሰረት በተመለከተ ስለምታቀርቡት ዘገባ አንዳንድ ነገር ለማለት ፈል እንደነገራችሁን አድራጊና ፈጻሚውም ማመኑን ከአንደበቱ አሰማችሁን። እኔ እንኳን አቶ ጀዋር ይህንን ለኦሮሞ ሕዝብ አስቦ አደረገ የሚል እምነት የለኝም። ፍላጎቱን ቢኖረው አቅሙና ችሎታው ይኖረዋል ብዬም አልገምትም። ያው የተለመደው ራሱንን እንደ ዲያስፖራ ተቃዋሚዎች እኔ ነኝ አድራጊውና ፈጻሚው የሚል የተለመደ ጉራ ካልሆነ በስተቀር የእሱን እንዳለ በግርድፉ እንውሰደውና ፈተና መሰረት መስረትና ፈተና መርጨት ያውም ሞር ነኝ ከሚል የሚጠበቅ አይመስለኝም። ለነገሩ እንደዚህ አይነት ነገር በድሮውም ጊዜ የትምህርት መምህራኖች ለተማሪዎች ካላቸው ቅን አመለካከት ድጋፍ የሚሰጡበት ሁኔታ በመጠኑ ቢኖርም በፖለቲካ የተለበደ አስተሳሰብ ግን ይዞ እንደማይቀርብ እርግጠኛ ነበር። የእነዚህ የመጀመሪያ ይመስለኛል። የጀዋር አባባልም እጁ እንዳለበት የሚያወራው ወንጀሉን ፈጻሚዎችን ለማዳን ይመስለኛል። ፈተናው የኦሮሞ ልጆችን ይጎዳል ብሎ ያለበትን ጊዜ ሳይገልጸውን ፈተናው ሰርፎ ተበተነ ከሚለው ጋር አቀላቅሎ ማውራት ምን ይሉት ይሆን? መንግስት ከማተሚያው ቤት በሚገኙ ሰዎች በስልክ አንስተው ወይም በሜሞሪ ፍላሽ አለመጠቀማቸውን የሚያጣራበት ሁኔታ የለም ይሆን? ከማተሚያው ወይም ፈተናውን ይዘው የተንቀሳቀሱ ሰዎች ማተሙን ገንጥለዋል ካደረጉት የሚያዙ ይመስለኛል። ወንጀል ነውና ይህ ትልቅ አገራዊ ድርሻ አለመወጣት ነውና ክትትል አድርጎ ለህዝቡ ማሳወቅ አለበት የሚል እምነት አለ። አመሰግናለሁ። በአቶ አሸናፊ ከአሜሪካ።
ሰላም ቪኦኤ ባልደረቦች በሙሉ ሰላምና ጤና ለእናንተ። አስተያየቴ በቅርቡ በዶክተር ቴድሮስ አድሃኖም ለWHO እጩነት መመረጣቸውን ምክንያት በማድረግ ነው። በእውነቱ እኚህ ሰው ተመርጠው ይህንን ድርጅት ሆነ በብቃት መርተው አፍሪካን ወይም ብሎም ሀገራቸውን ኢትዮጵያን ያኮራሉ ብዬ የማምንባቸው ኢትዮጵያዊ ናቸው። ከዚህ በፊትም የነበረ የኋላ ጀርባቸውና ስራቸው የሚናገረው ያንን ነው። እንደኔ እንደውም ዶክተሩ የኢትዮጵያን ፖለቲካ ወደ ተሻለ ወይም ወደ ተሰለጠነ የዲሞክራሲ የፍትህ ስርዓት ይዘው ሊሄዱ ይችላሉ ብዬ ከማምንባቸው መሪ አንዱ ነበሩ። እንደውም ይህ አዲሱ ጉዟቸው ያንን እንዳስደነቅፍባቸው ወይም እንዳስተጓጉልባቸው ከመስጋት ሌላ እኔ በግሌ ወይም እንደ ዓለም አቀፍ ኢትዮጵያ ነጭ ህብረት ፓርቲ ድርጅታችን ዶክተሩ ተመርጠው ያሰቡበት እንዲሳካ ወይም ያሰቡበት ቦታ እንዲደርሱ ከፍተኛ ምኞታችን ነው። እርግጠኛ ነኝ በዚህም አካሄዳቸው ሀገራቸውንም ራሳቸውንም ያኮራሉ ወይም ያስጠራሉ ብዬ አምናለሁ። አመሰግናለሁኝ እድሉን እንዲደርሳቸው እድሉንም በጣም እመኝላቸዋለሁ። አመሰግናለሁ ቢዎች።
ክቡራትና ክቡራን አድማጮች ለአስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸ መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። ክቡራትና ክቡራን አድማጮች ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት የሚተላለፍላችሁ ጋቢና ፕሮግራም በ49 ሜትር ባንድ ላይ ይተላለፍ የነበረበት 60-80 ኪሎ ሄርትስ አጭር ሞገድ ወደ 60-40 ኪሎ ሄርትስ የተለወጠ መሆኑን በአክብሮት እንገልጻለን።
አድማጮች፣ አሁን መደበኛ ዝግጅቶች ወደሚስተናገዱበት ወደ ሁለተኛው አጋማሽ ከማለፋችን በፊት የምሽቱን ዋና ዋና ዜናዎች በድጋሚ ያሰማናል ሰሎሞን።
እናቶ ሀብታሙ ሚኬሳ በሚል የክስ መዝገብ አቃቢ ሕግ የሽብር ወንጀል ክስ የመሰረተባቸው 33 ተከሳሾች ዛሬ ለፍርድ ቤት የክስ መቃወሚያቸውን አቅርበዋል። ባለፈው ውድቅት ሌሊት ላይ በተከፈተ ጥቃት የተገደለው የአልሻባብ መሪ ባለፈው ዓመት በኬንያው ጋሪሳ ዩኒቨርሲቲ 148 ተማሪዎች የተገደሉበትን ጥቃት ያቀናበረና የመራው መሐመድ መሐሙድ መሆኑን የሶማሊያ ብሔራዊ ጸጥታ ኤጀንሲ አስታውቋል። ዛሬ ማምሻውን ደግሞ በዋና ከተማይቱ ሞቃዲሾ ውስጥ በሚገኘው አምባሳደር ሆቴል ውስጥ ታጣቂዎች ሰብረው መግባታቸው ታውቋል። ሜዲተራንያን ባህር ውስጥ ከወደቀው የግብፅ አይሮፕላን መረጃ መዝጋቢ ጥቁር ሳጥን የሚተላለፍ ሳይሆን አይቀርም የተባለ የድምፅ ምልክት አንዲት የፈረንሳይ መርከብ መመዝገቧ ታውቋል። በዩናይትድ ስቴትስዋ ኒው ጀርሲ ክፍለ ሀገር ለዚካ ቫይረስ የተጋለጠች ሴት ትናንት ማክሰኞ ለተለያዩ የእድገት ችግሮች በሚያጋልጠው ማይክሮሴፋሊ በሚባለው ሕመም የተጠቃች ልጅ መውለዷን የክፍለ ሀገሯ የጤና ባለሥልጣናት አስታወቁ። የጀርመን ፓርላማ የዛሬ 100 ዓመት ኦቶማን ቱርክ በአርመኖች ላይ የፈጸመችውን ግድያ ዘር ማጥፋት ነው ሲል የሚፈርጀውን ረቂቅ ካጸደቀ የሀገሮቹ ግንኙነት እንደሚሻክር ቱርክ አስጠነቀቀች።
ክቡራትና ክቡራን፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ምሽት ስርጭት ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን ዲሞክራሲ በተግባር
ዋሽንግተን ዲሲና አካባቢዋ የሚኖሩ ምሁራን ከአራት ዓመታት በፊት የተለያቸውን በሞት የተለያቸውን ባልደረባቸውን አቶ ሙሉጌታ ኃይሉን ለማስታወስ ያቋቋሙት ሙሉ ፎረም ከተቋቋመበት ዓላማ አንዱ አንገብጋቢ በሆኑ ጉዳዮች ላይ ያለምንም ገደብ ውይይት ማድረግ እንዲቻል መሆኑን በመግለጽ በቅርቡ ቅዳሜ ግንቦት 15 በአርሊንግተን ሸራተን ሆቴል በመሬት ባለቤትነት ጉዳይ ላይ ውይይት አካሂደው ነበር። ውይይቱ የተካሄደው በ1967 ዓ ም የወጣው የመሬት ስሪት አዋጅ እንዲሁም ይህንን አዋጅ ተከትሎ በተከታታይ የወጡ ድንጋጌዎች ለሕዝብ ምን ጥቅም አስገኙ፣ ምን ጉዳትስ አስከተሉ፣ ወደፊትስ እንዴት መታየት አለባቸው በሚሉ ጥያቄዎች ዙሪያ ነው። የውይይቱ መድረክ ተሳታፊ ምሁራን ፕሮፌሰር ብርሃኑ አበጋዝ፣ ፕሮፌሰር ሕዝቅኤል ጋቢሳና ፕሮፌሰር ሰለሞን ጋሻው ናቸው። ከተሳታፊና ጠያቂ ታዳሚዎች ጋርም ውይይት ተካሂዶ ነበረ። ውይይቱን ተከታትላ ዘገባውን ያጠናቀረችው ጽዮን ግርማ ናት። ባለፈው ሳምንት ውስጥ የዚህ ውይይት የመጀመሪያ ክፍል ቀርቦ ነበር። ሁለተኛው ክፍል ቀጥሎ ይቀርባል።
ሁለተኛው ተናጋሪ ፕሮፌሰር ሕዝቅኤል ገቢሳ የመሬት ጉዳይ በኢትዮጵያ የፖለቲካ ታሪክ ውስጥ ወሳኝ ሚና የተጫወተ ጉዳይ ነው ብለው እንደሚያምኑ ገልጸዋል። መሬትንና የመሬትን የተፈጥሮ ሀብቶችን ለመያዝ ብዙ ቅራኔዎችና ተቃርኖች በኢትዮጵያ ታሪክ ውስጥ ተፈጥረዋል። እስካሁንም ድረስ ተቃርኖ አልተፈታም ያሉት ፕሮፌሰር ሕዝቅኤል ከዚህ አኳያ የኢትዮጵያ የቅርብ ጊዜ ታሪክን ብናይ የአብዮቱ ዋና መንስኤ መሬት እንደሆነ ይታወቃል ብለዋል።
ካሉት ትልልቅ ጥያቄዎች ውስጥ አንዱ የመሬት ጥያቄ ቢሆን አንዱ የብሔረሰቦች ጥያቄ ነው ብዬ ነው የማምነው። ከነዚህ ውስጥ ዋነኛ ከሆኑት ትላልቅ የቅርብ ጊዜ ጥያቄዎች ውስጥ የመሬት ጥያቄ ትልቅ ቦታ ያለው በተለይ የኢትዮጵያ አብዮት የ1974ን አብዮት መሳካቱንም ውድቀቱንም ምክንያት የሆነለት የመሬት ጉዳይ ነው። ሌላው ደግሞ መሬት የታሪኩ አሰራር ብቻ ሳይሆን የስልጣን የኢትዮጵያን የስልጣንም መሰረት ነው። ኢትዮጵያ ውስጥ የአገሪቱ የአስተዳደር አወቃቀር፣ የሹመት አሰጣጥ፣ አስተዳደር ስርዓት በሙሉ ከመሬት ጋር የተያያዘ ነው። የጦር አዛዦቹ፣ ክፍለ ሀገር ወይም የጠቅላይ ግዛት ገዢዎቹ፣ እነዚህ ሁሉ ከመሬት ጋር የተያያዙ ናቸው። አንድ ጠቅላይ ገዢ በሚኖርበት ጊዜ ለምሳሌ በአጼ ምኒልክ ጊዜ ራስ መኮንን ወደ ሀረር ሄደው ከሆነ ሀረርን ወቅተው አሸንፈው ከሆነ እዛው ገዢ ሆነው ይሾማሉ። የዛው ገዢ በሚሆንበት ጊዜ ወሳኝ ነው የሚሆኑት። በዛ ቦታ ላይ ያለው ወታደሮቻቸው ደሞዝ ተከፍሎ አይደለም፣ መሬት ነው ደሞዝ የሚሆንላቸው። ሄደና ብላ ነው የሚባለው። አስተዳደር ባይሆንም በሚሾምበት ጊዜ ሄደ ብላ ነው የሚባለው።
በተጨማሪም መሬት የህዝብ መቆጣጠሪያ መሳሪያ ነው ያሉት ፕሮፌሰር ህዝቅኤል መሬትን በህግም ሆነ በኃይል የያዘ ስልጣን አለው ብለዋል።
ስለዚህ ነው ብዙ ጊዜ በስልጣን ላይ ያለ መንግስት የመሬትን ነገር ለቀቅ የማይፈልገው። በዘውድ ጊዜም ይሁን በደርግ ጊዜም ይሁን በአሁኑ ዘመንም ይሁን መንግስት ነው ቀድሞ ነው ጀምሮ የግል የነበረበት ጊዜ የለም። መንግስት ነው የሚይዘው። ንጉስም ቢሆኑ ዋናው የመሬት ይዞታ ላይ እንግዲህ መሬት ይዞታ በሚልበት ጊዜ ቋንቋው ራሱ ያጥራል። ቅድም bundles of rights የተባለው ምን መብት እንዳለው እንኳን ለመናገር በአማርኛ የመብቱ ነገር ራሱ መናገሩ ይቸግራል። ይሄንን ግን የሚወስነው ንጉስ ነው ነበር። ደርግ በሚመጣበት ጊዜ የተከፋፈለውን ነገር አንድ ላይ ይዞታል እንጂ ከመጀመሪያ ጀምሮ የኢትዮጵያ ውስጥ ገዢ የሆኑ ሰዎች መሬትን በመያዝና መሬትን በመደልደል በመሬትን በመቸርቸር ከመሬት የሚወጡትን ነገሮችን በሙሉ በመቆጣጠር ላይ ነው የተመሰረተው ስልጣን ነው።
የመሬት ጉዳይ በታሪኩ ምክንያት የተወሳሰበ እንደሆነ የገለጹት ፕሮፌሰር ህዝቅኤል በአጠቃላይ በኢትዮጵያ ባህላዊ ወግ ላይ የተመሰረተ የመሬት ስሪት ነበር ይላሉ። አዲሲቷ ኢትዮጵያ በመተመሰረተበት 19ኛው መቶ ክፍለ ዘመን ላይ ደግሞ በላው ላይ ሌላ ስሪት ነው የተደረገው ይላሉ።
አጼ ምኒልክ እስከ ኢጣሊያን ወረራ ጊዜ ድረስ ደግሞ ሌላ ስሪት ነው የነበረው በላዩ ላይ የተደረገ። ትክክለኛ ከሆንኩኝ በሰሜን ኢትዮጵያ ርስት ነበር ጉልት የበጣው በርስቱ ላይ ነው። ከዛ በኋላ ነው ርስት ጉልት ይሄ የተደራረበ ሌየርስ ኦፍ ስሪት ነው ያ መጀመሪያ የባህላዊው ቀጥሎ አሁን ያልኩት የመንግስት አመሰራረት ጋር የተያያዘው።
በ1941 ዓመተ ምህረት በነበረው የአጼ ኃይለ ሥላሴ ያገዛዝ ዘመን በጣሊያን ጊዜ የተጎዱና ያገለገሉ ሰዎችን ለመደገፍ እያንዳንዱ ሰው ካስመሰከረና ግብር የከፈለበትን ወረቀት ካሳየ ባለመሬት ይሆን ነበር ያሉት ፕሮፌሰር ህዝቅኤል።
ነገር ግን በዛው ላይም የገዢዎች አሉ፣ የወታደር መሪዎች አሉ። እነሱም መሬት ግብር ከፍየበታለሁ ይላሉ። ምክንያቱም ከአርሶ አደሩ የሰበሰቡትን ለመንግስት አስተላልፈዋልና እኔም ከፍያለሁ ነው ግብር ይልና መሬቱ ላይ ባለቤት ይሆናል። ስለዚህ አርሶ አደሩም ባለቤት ይሆናል፣ ከግብር የሰበሰበው በዛ ላይ ባለቤት ይሆናል። በአንድ መሬት ላይ ሁለት አይነት አያያዝ ይኖራል ማለት ነው። ስለዚህ ይሄ ውስብስብ ነው ያልኩት ይሄንን ነው።
በኢትዮጵያ ቢዮት ጊዜም የቀደመው ሳይደመስሰው የመሬት ባለቤትነት መንግስት ነው፣ ወሳኙ መንግስት ነው ብሎ በላዩ ላይ ስልጣኑን ጫነ። መሬትን የህዝብ ነው ይለዋል እንጂ ሁሉንም የማድረግ ስልጣን የነበረው መንግስት ነበር ይላሉ። አዋጁ የመንግስቱን ስልጣን ከማጠናከር ውጪ የሰራው ነገር እንደሌለ የወቅቱን ሁኔታ እያጣቀሱ አስረድተዋል።
መጨረሻ ላይ አሁን ያለው ያለንበት ደረጃ የማን ይሁን ታዲያሽ? መንግስት ግን የሚለው ነገር አንድ ነገር አለው። የኢትዮጵያ መንግስት አሁን ከሱም ጋር ያሉት የሚሉት አለ። አንደኛ ታሪካዊ በደል አለ እና ታሪካዊ በደሉ ተመልሶ እንዳያሰራራ እና እንዳይመጣ መንግስት አነስተኛ ገበሬዎችን መደገፍ አለበት። ይህንን ብዙዎቹ ፓተርናሊስቲክ ይሉታል፣ ግን መንግስት የሚለው ይህንን ነው፣ ታሪካዊ በደል ስላለ። ሁለተኛ አሁንም ደግሞ ማንም ሰው መሬት መግዛት የሚችል ከሆነ መሬቱን ጠቅልሎ የመሬት ከበርቴ ስርዓት ተመልሶ ሊመጣ ስለሚችል አብሮ የሚኖረው ገበሬ መሬቱ ጋር የሚኖረው ገበሬ ለመኖር እንኳን እንደማይችል ይደረጋል። ስለዚህ የኤኩቲ ችግር ይፈጥራል እና ስለዚህ መያዝ አለብን ነው የሚለው። በዚህ መሰረት ነው የመጀመሪያው አብዮት ጊዜ የመሬት አዋጁ መሰረት አንዱ ይሄ ነው የነበረው። በኋላም ደግሞ የኢህአዴግ መንግስት በሚመጣበት ጊዜ የመንግስትን የአዋጁን አልለውጥም ብሎ ሽግግር መንግስትም በኮንስቲቱሽኑም ከዛ በኋላ ደግሞ በ2000 ዓ.ም በምርጫ ላይ ይሄ ጉዳይ እንደገና ተመልሶ የሚያሰራራበት ጊዜ ይሄ የሞተ ጉዳይ ነው ነው ያሉት አቶ መለስ። በሌላ በኩል ደግሞ አይ ለግል ይሁን የግል የሆነ እንደሆነ የሚጠቅመው ነገር አለው። በተለይ የኢኮኖሚ የኢትዮጵያ ኢኮኖሚ ባለሙያዎች ማህበርና እርዳታ ሰጪዎችና የውጭ ሀገር ሰዎች እንደሚሉት የመሬት የበላይ ይዞታ ባለቤትነት አለመረጋገጥ፣ የመሬት ይዞታ የጊዜ ገደብ አለመታወቅ ፉል ስኬል ኤፊሽንሲ በመሬት ላይ እንዳይኖር አድርጉ። ስለዚህ ይሄንን መለወጥ አለብን። ውጤቱን እንዲ ከ2002 ድረስ ኢንቨስትመንት ከውጭ ይሄ ፎረን ዲሬክት ኢንቨስትመንት በእነዚህ አሁን በጠቀስኳቸው ምክንያት አልነበሩም። የውጭ ኢንቨስተሮች የሚሉት የመሬት ፖሊሲው፣ የፋይናንስ ፖሊሲው፣ ሙስናና በተለይ ደግሞ ጠንካራ የሆነ የባለንብረትነት ህግ ባለመኖሩ ኢንቨስት አናደርግም ይሉ ነበር ይባል ነበር። ከ2000 ዓ.ም በተለይ ከ2002 በኋላ ግን ይሄ ነገር እየተለወጠ ነው። መሬትን በህዝብ ዘንድ የህዝብ አረጋለሁ ጠብቃለሁ ያለ መንግስት መሬትን ለኢንቨስተሮች ለመስጠት ለውጥ ህጎቹ እየተለወጡ መጡ። ህጎቹ በመንግስት ደረጃ በብሔራዊ መንግስት ደረጃ ተለውጠዋል። በክልል ደረጃም ብዙ ለውጦች ተደርገዋል። መጀመሪያ በ2002 እና 2003 ከዛ በኋላ ደግሞ ይሄ ልማታዊ መንግስት ከመጣ በኋላ በ2007 ላይ ብዙ ለውጦች የመሬት ይዞታ ላይ ለውጦች ተደርገዋል። ቴክስቱን ብቻ ብና አንዳንዶቹ የኮንስቲቱሽንን የሚቃረኑ ናቸው፣ ግን ስራ ላይ ውለዋል።
ስራ ላይ ቢውልም ግን ውጤቱ ሲገመገም የግብርና ምርት አልጨመረም፣ ውጤታማነትም የለም። ለዚህ ደግሞ ምክንያቱ ለገበሬዎቹ የባለቤትነት መብት አለመረጋገጥ ነው የሚሉት አቶ እስቄል የመፍትሄ ሀሳብ ያሉትን አካፍለዋል።
ገበሬዎቹ ባለቤትነት ካልተረጋገጠላቸው በስተቀር የመሬት ባለቤትነት ስለማይሰማቸው መሬቱን አይንከባከቡትም። በፖለቲካ ደረጃ ደግሞ ገበሬዎች በሙሉ አርሶ አደሮች በሙሉ የመንግስት ውሳኔ ጠባቂዎች በሚሆኑበት ጊዜ የራሳቸውን እድል በራስ የመወሰን ችሎታቸው ይገደባል። ስለዚህ ምንድነው መደረግ ያለበት የሚባለው ላይ አንደኛ እኔ የምለው አዲስ ነገር አርሶ አደሩን ያማከለ የጥበበኞችና የአዋቂዎችና ኤክስፐርቶች ጉዳይ ሳይሆን አርሶ አደሩ የሚያደርገውን ነገር የሚያይ። ሁለተኛው ግን አርሶ አደሮቹ የሚያደርጉት ነገር አለ። ገበሬ ሆነን መቀጠል አንፈልግም የሚሉበት ጊዜ አለ። ሌላ ነገር እያሳዩ የሚሄዱበት መንገድ አለ። ስለዚህ በዚህኛው ላይ ወደ ሌላ ኢኮኖሚ የኢንዱስትሪ ይሁን የሌላ መሸጋገሩ አስፈላጊ እንደሆነ እኔ ማምንበታለሁ።
በዚሁ ርዕስ ላይ በቀጣይ ሀሳባቸውን ያካፈሉት ፕሮፌሰር ሰለሞን ጋሻው ሲሆኑ እርሳቸው ያቀረቡትንና በጥያቄና መልስ ውይይት ጊዜ የተነሱትን ሀሳቦች በሚቀጥለው ፕሮግራማችን ይዘን እንመለሳለን።
አድማጮች፣ የረቡዕ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አሁን የሚቀጥለው አሜሪካና ህዝቧ ይሆናል።
በብዙ ሀገሮች አብላጫ የሆነው የህብረተሰብ ክፍል ለመጤውም ይሁን ለሀገሬው ህዳጣን ማኅበረሰቦች የተለያዩ ስሞችና መጠሪያዎችን መለጠፋቸው የተለመደ ነው። አንዳንዱ ስያሜ ታዲያ የእነዚያን ማኅበረሰቦች አባላት ሊያስከፋ የሚችል ነው። ለምሳሌ በአሜሪካዊቱ ኦሬገን ግዛት ጁቫሌ እና ኒግሮቤን ማውንቴን የሚባሉ ስፍራዎች አሉ። አይዳሆ ግዛት ውስጥ ደግሞ ቻይና ማንሃት የሚባል መንደር አለ። በዋሽንግተን ስቴት ደግሞ ሬድማን ክሪክ ተብሎ የሚጠራ ቦታ አለ። ዛሬ ታዲያ በርካታ የአሜሪካ ግዛቶች አስተዳደሮች እንደዚህ ያሉትን ስሞች ቀይሩ፣ ደግሞም የቦታ ስም ስትመርጡ ወይስም ስታወጡ ያ ስም በታሪክ ያለውን ቦታና የአካባቢውን ነዋሪ ሊያስቀይም ይችላል ወይ፣ ደህና ነው ወይ የሚለውን አመዛዝናችሁ ምረጡ የሚል ጥያቄ ከሚያቋቁሟቸው ኮሚቴዎች እየቀረበላቸው ነው። የቪኦኤ ዘጋቢ ቶም ባንሲ ያቀረበው ዝግጅት ዘገባ አለ። ቆንጂት፣ ወደ አንቺ ነው የምመልሰው ይህንን ለዛሬው የአሜሪካና ህዝቧ።
ሰዎችን በማስቀየም ወይም በአጠያያቂነት በብዛት የሚታወቅ አንድ የቦታ ስም አለ። ስኳው የሚባለው ነው። ስኳው ክሪክ፣ ስኳው ሜዳ፣ ስኳው ሸንተረር የሚባሉ ቦታዎች አሉ። ለማስታወስ ያህል እንደ ኤሮፓውያን አቆጣጠር በ1960 ዓመተ ምህረት የክረምት ኦሊምፒክስ የተካሄደው ካሊፎርኒያዋ ስኳ ቫሊ ላይ ነበር። ብዙ መዝገበ ቃላት ላይ ስኳው ለሚለው ቃል የሚገኘው የመጀመሪያ ፍቺ የአሜሪካ ህንዶች ማህበረሰብ ሴት ወይም ሚስት ማለት ነው። ቃሉ በአጸያፊነት እንደሚታይም ከተል አድርጎ መዝገበ ቃላቱ ይጠቁማል።
It's a generally offensive name for native people. To me,
በአጠቃላይ ይሄ ስም ቀደምት አሜሪካውያንን የሚያስቀይም ነው። ስለዚህ እንደኔ ከሆነ ተገቢ ያልሆነ የቦታ መጠሪያ ነው።
ማይክ ኢያል የካውሌትስ ጎሳ ምክር ቤት አባልና የዋሽንግተን ክፍለ ሀገር የመልክዓ ምድር ስሞች ኮሚቴም አባል ናቸው።
ሁሉን ሰው ላይ አስቀየም ይችል ይሆናል። ነገር ግን የተወሰኑ ሰዎችን ካስቀየም እኮ ያን ስም ለመቀየር በቂ ምክንያት ሊሆን ይገባዋል።
ሜይንና ኦሬገንን ጨምሮ የ6 ክፍላተ ሀገር ምክር ቤቶች ስኳው የሚሉ የቦታ ስሞች እንዲቀየሩ የሚያስገድዱ አሊያም ደግሞ እንዲቀየሩ የሚያበረታቱ ወይም በአጠቃላይ የህብረተሰብ ክፍሎችን የሚያስቀይሙ ስሞች እንዲለወጡ ህጎችን ደንግገዋል። ይህን እርምጃ በመውሰድ የኋለኛዋ የዋሽንግተን ስቴት ነች። የክፍለ ሀገሩ የመወሰኛ ምክር ቤት አባል ፕራሚላ ጃያፓል የክፍለ ሀገሩን የተፈጥሮ ሀብቶች መምሪያ አጠያያቂ የቦታ ስሞችን እንዲመዘግብ አግባቡ። በዚያም መሰረት መስሪያ ቤቱ 36 የቦታ ስሞችን መዘገበ። የመወሰኛ ምክር ቤት አባሏ ቢሮ እነዚያን ስሞች ይፋ አወጣ። የኮሎምቢያ ወንዝ ሸለቆ ላይ ጂም ክሮ ፖይንት፣ ጂም ክሮ ክሪክ፣ ጂም ክሮ ሂል የሚባሉ ስፍራዎች አሉ። ጂም ክሮ ዩናይትድ ስቴትስ ውስጥ የቀለም ልዩነት ማስፈጸሚያ ህጎችና ደንቦች ባጭሩ የሚጠሩበት ነው። መጀመሪያ ላይ የአካባቢዎቹ ነዋሪዎች የትላልቅ ከተሞች ባለስልጣናት መጥተው ይህን አድርጉ ይህን አታድርጉ ብለው አያዙንም ብለው አጉረምርመው ነበር። የወረዳው አስተዳደር መቀመጫ የካትላሜት ምክር ቤት አባል ጆ ቡድኒክ
ያልሆነውን ዘረኞች፣ ማስተዋል የተሳናቸው፣ ሰውን ማስቀየማችንን የማናውቅ እንደተባልን ነው የቆጠር ነው።
እንደ ጆ በርኒክ እምነት ጂም ክሮ ፖይንት ወይም ጂም ክሮ ሸለቆ የሚሉት ስሞች የተሰየሙት በአንድ የቀደምት አሜሪካውያን ህንዶች አለቃ ስም ነው። ሌሎች ደግሞ ክሮስ የሚለው ስም የተሰጠው በወንዙ ዳርቻ በሚሰፍሩት ቁራዎች ስም ነው ይላሉ። የለም፣ በ19ኛው ክፍለ ዘመን ከአሜሪካ ባህር ኃይል ከርቶ በአካባቢው የሰፈረ አንድ ጥቁር አሜሪካዊ ነበር፣ እሱን ለማጥላላት ተብሎ ነው የሚሉም አሉ። እውነተኛ የቦታ ስሙ የተሰጠበት ምክንያት የትኛውም ቢሆን ጆ በርኒክ በክፍለ ሀገሩ የመልክዓ ምድር ኮሚቴ ተቀባይነት ያገኙ ተለዋጭ ስሞችን አቅርበዋል።
I just wanted to get it over with because the papers have just been telling us how stupid.
በየጋዜጣው ማስተዋልት ሳናቸው ገና ብዙ መማር ያለብን እየተባልን ስለሆነ በቃ ይሄን ነገር ቀይረን እንገላገል በሚል ነው።
ሌላው መቀየር አለበት ተብሎ የተነጣጠረበት ስም ስኳውቤ የሚባል በዋሽንግተኗ ሳን ሁዋን ደሴት የሚገኝ ስፍራ ነው። ብዙዎች የደሴቲቱ ነዋሪዎች ስሙ እንዲቀየር የሚደግፉ መሆናቸውን ተናግረዋል፣ በደብዳቤ ማስታውቀዋል። አይ መቀየር የለበትም ያሉም አሉ። እነዚህኞቹ ያለማቋረጥ የሚሰሙት በፖለቲካው ትክክለኛ ሆኖ ለመገኘት ብላችሁ እጅ አትስጡ፣ ታሪክን እንዲሰረዝ አታድርጉ ሲሉ ነው። ጆን ሻነን አንዱ የደሴቲቱ ነዋሪ ናቸው።
I would never call someone a squaw. But there's a difference between making it.
እኔ በበኩሌ ሰውን ስኳ ብዬ በፍጹም አልጠራም። ግን ደግሞ አንድን ግለሰብ በዚያ ስም መጥራትና ያ ስም ለቦታው በተሰጠበት የተሰጠበት ታሪካዊ ምክንያት የተለያዩ ነገሮች ናቸው። ስለሆነም በዚያ ስም መጥራቱ ምንም ክፋት ያለው አይመስለኝም።
በአብዛኞቹ የዩናይትድ ስቴትስ ክፍላተ ሀገር የመልክዓ ምድር ስሞች ለውጥን የሚቆጣጠሩት በዓመት ሁለት ጊዜ ብቻ የሚሰበሰቡ የበጎ ፈቃደኞች ኮሚቴዎች ናቸው። በዋሽንግተን የተፈጥሮ ሀብቶች ኮሚቴ ታዲያ ውስብስብ የሆነውን የስሞች መለወጥ ሂደት ለማፋጠን ህዝባዊ ስብሰባዎችን በየጊዜው ያካሂዳል። የመጀመሪያው ህዝባዊ ውይይት ኩን ክሪክ የሚባል ቀበሌ በሚገኝበት በኪንግ ወረዳ ነው የሚካሄደው። ኩን ክሪክም ይሁን ሌሎች ስሞች በአካባቢው ሰፍሮ የነበረ ጥቁር አሜሪካዊን ለመዝለፍ ተብሎ የተሰጠ ይሁን ወይም ደግሞ ራኩን የሚባለውን አይጥ መሰል አውሬ ስም ይዞ የተሰየመ እንደሆነ የሚታወቅ ነገር የለም። ኩን ቀበሌ በዚያች በጅራታሟ ራኩን ነው የተሰየመው ከሚል ድምዳሜ ከተደረሰ ያ ስም ይርጋ ይባል ይሆናል።
ቆንጅት፣ አመሰግናለሁ ለዚህ ዝግጅት። ምናልባት ወደፊት ከኢትዮጵያ ሁኔታዎች ጋር እንደዚሁ እያስተያየን እንመለስበት ይሆናል። ምናልባት ከአሜሪካ ኢትዮጵያ ሳትቀድም የቀረች አይመስለኝም በእንደዚህ አይነቱ ጉዳይ። ብዙ በስሞች ለውጥ ላይ በየጊዜው የሚደረጉ አሉና ብዙ መነጋገሪያ ይሆናል ብዬ አስባለሁ።
ልክ ነው። ንግግር ይከፍታል።
ንግግር ይከፍታል። አሁን ተከታዩ ዝግጅታችን ከአንቺ ራስ አልወርድም። አሁንም ቆንጅት፣ ሴቶችና ቤተሰብ ነው። የደቡብ ሱዳን የእርስ በርስ ጦርነት ከተቀሰቀሰበት በአውሮፓውያኑ የዘመን አቆጣጠር ከ2013 ዓመተ ምህረት ጀምሮ ላለፉት ሶስት ዓመታት ማለት ነው በስፋት ሲፈጸም በቆየው ሴቶችን የመድፈርና ሌሎችም ወሲባዊ የጥቃት አድራጎቶችን የመፈጸም በተጠያቂነት የተያዘ ወገን የለም ሲሉ ሁለት የሀገሪቱ የመብቶች ተሟጋች ቡድኖች ስሞታ አሰምተዋል። የቪኦኤዋ ጂል ክሬግ ከጁባ ጄሰን ፓቲኒክ ያጠናቀረውን ዘገባ አክላ የላከችው አለ። ቆንጅት ለሴቶችና ቤተሰብ ክፍለ ጊዜ ይዘዋለች።
ከጦርነት ሸሽተው ዋና ከተማዋ ጁባ የሚገኘው የተባበሩት መንግስታት ድርጅት ካምፕ ከተጠለሉ ሴቶች መካከል በግዴታ የመደፈር ሰለባ የሆኑትን ለመርዳት ከተሰማሩ ሰራተኞች መካከል አንዷ አኔት ናቸው። የአባቴ ስም ግዴን ለማይገለጽ እንዲሁ በስሜ ልጠራ ብለው ስላስጠነቀቁ ነው። እንደ አውሮፓውያን አቆጣጠር በ2013 ዓ ም ጦርነቱ ከተቀሰቀሰ ወዲህ በየወሩ የሚመጡልን በግዴታ የመደፈር ሰለባዎች ቁጥር እጅጉን ጨምሯል ይላሉ አነት።
በፊት የሚፈጸም ነበር፣ ግን እንደዚህ አልተስፋፋም። በፊትም የተደፈሩ ሰዎች ይመጣሉ፣ ግን ግፋቢል በወር አንድ ወይም ሁለት ቢሆኑ ነው። ወሩን ሙሉ አንድም የማይመጣበት ጊዜም ነበር። አሁን ግን በወር ከ30 እስከ 40 ይሆናሉ።
አኔት የተናገሩት በሀገሪቱ ዙሪያ የተስፋፋውን ወሲባዊና ሌላም ጾታዊ ጥቃት የሚያንጸባርቅ ነው። ሊጋል አክሽን ወርልድ ዋይድ የተባለ ድርጅትና የደቡብ ሱዳን የሕግ ባለሙያዎች ማህበር እንደሚያመለክቱት አብዛኛውን ጾታዊ ጥቃት የሚፈጽሙት የመንግስት የጸጥታ ኃይሎችና የሚሊሺያ ቡድኖች ናቸው። ዴቪድ ዴንግ የሕግ ባለሙያዎች ማህበሩ የምርምር ዲሬክተር ናቸው።
I think evidence points to its use as a way of punishing.
ከተገኙት ማስረጃዎች እንደምንረዳው ድርጊቱን ማህበረሰቦቹን ለመቅጣት ይጠቀሙበታል። ይሄ ደግሞ ከሁሉም በኩል ነው፣ የራሳችንን ማህበረሰብ መብት ለማስከበር ነው ብለው የሚያስቡም ይኖራሉ።
የደቡብ ሱዳን ጠበቆች ማህበርና ሊጋል አክሽን ወርልድ ዋይድ በሀገሪቱ ያለውን የወሲባዊ ጥቃት ይዞታ የተመለከተ ሪፖርት ባለፈው ሐሙስ ናይሮቢ ውስጥ ይፋ አድርገዋል። የመንግስቱ ኃይሎችና አማጽያኑ እንዲሁም በሁለቱም ጎን የተሰለፉ ሚሊሺያዎች ደግሞም ማንነታቸው በውል የማይታወቅ መለዮ ለባሾች አስገድዶ መድፈር፣ በቡድን ሆኖ መድፈር፣ ጠለፋ፣ ወሲባዊ ባርነት፣ መስለብና ሴቶችን አስገድዶ ጽንስ እንዲያቋርጡ ማድረግን የመሳሰሉ ወንጀሎችን እንደፈጸሙ ይናገራል መግለጫው። ምንም እንኳን የነዚህ ተግባራት ሰለባዎች ባመዛኙ ሴቶችና ልጃገረዶችም ቢሆኑ በተለይ በዩኒቲ ክፍለ ሀገር ወንዶችና ሕፃናትም ጥቃት ደርሶባቸዋል። ከ2015 ዓመተ ምህረት ሚያዝያ ወር እስከ መስከረም በነበረው ጊዜ 1300 በግዴታ የተደፈሩ 1600 ደግሞ የተጠለፉ ሴቶችና ሕፃናት እንደነበሩ የደቡብ ሱዳን ሕዝብ ደህንነት ጥበቃ የተባለ አንድ ሌላ ቡድን አስታውቋል። የደቡብ ሱዳን ጠበቆች ማህበሩ ዴቪድ ዴንግ ግን በሌሎች ድርጅቶች የሚወጡ አሃዞችን ማረጋገጥ አስቸጋሪ እንደሆነ ነው የሚናገሩት።
We don't even have any information on the basis of this figure. You know, it's just
ለአሃዞቹ መሰረት ምንም አይነት መረጃ የለንም። በቃ በዘፈቀደ የተለቀቀ አሃዝ ነው። እንዲሁ ከየትም ብድግ አድርገው ያወሩት ነው የሚመስለው። በመሆኑም ተአማኒነቱን ለማጣራት አደጋች ነው።
ደቡብ ሱዳን ለሰፊው ህዝብ በሚዳረስ መልኩ የተዋቀረ የፍትህ ስርዓት የላትም። በግጭት አካባቢዎች የሚንቀሳቀሱ ባህላዊ የፍትህ ስርዓቶች ግን ሊኖሩ ይችላሉ። ነገር ግን ወሲባዊ ጥቃትን የተመለከቱ ክሶችን ለመዳኘት የሚያበቃ አቅም የላቸውም። ምክንያቱም እንደዚህ አይነቶቹ ወንጀሎች በማህበረሰብ ላይ እንጂ በግለሰብ ላይ የተፈጸሙ ጥቃቶች ተደርገው አይታዩምና። ደግሞም ባህላዊ ሸንጎዎች መንግስትን፣ አማጽያኑንና የጸጥታ ኃይሎችን በተጠያቂነት የመያዝ አቅም የላቸውም ይላሉ የሊጋል አክሽን ወርልድ ዋይድ ዋና ስራ አስኪያጅ አንቶኒያ ሙልቪ። የደቡብ ሱዳን ጠበቆች ማህበሩ የምርምር ዲሬክተር ዴቪድ ደንግም እነዚህ ወገኖች ያለምንም ተጠያቂነት የፈለጉትን እያደረጉ ሰለባዎች የፍትህ ያለ የሚሉበት አያገኙም በማለት ቀደም ሲል የሊጋል አክሽን ወርልድ ዋይዱ ስራ አስኪያጅ በተናገሩት ይስማሙበታል።
There is no evidence of a single effective prosecution, and I think that in of itself.
በወንጀል ተጠያቂ በተሳካ መንገድ ህግ ፊት የቀረበበት ሁኔታ የለም። ያ በራሱ የሚነግረን ብዙ ነው።
ወሲባዊ ወንጀሎች የፈጸሙ በተጠያቂነት እንዲያዙ ምን መደረግ ነው ያለበት? የዚህ ሪፖርት አዘጋጆች የሚያቀርቡት ሐሳብ አላቸው። ህጋዊ እና ተቋማዊ የለውጥ እርምጃዎች መወሰድ አለባቸው። የጸጥታ ኃይሎች ማንነት በአግባቡ መፈተሽም ይኖርበታል። የጥቃት ሰለባዎች ፍትህ የሚጠይቁበት መንገድ መመቻቸት እንዳለበትም ይመክራሉ። አንዱ መንገድ የጦርነት ወንጀል ክሶችን መዳኘት የሚችሉ የአገር ውስጥና ዓለም አቀፍ ዳኞች ጥምር ችሎቶችን ማቋቋም ነው። ወሲባዊ ጥቃቶችና ማናቸውም ጾታን መሰረት ያደረጉ ወንጀሎችን የሚመለከት ሕግ ማውጣትም አስፈላጊ እንደሆነ ያሳስባሉ።
የተከበራችሁ አድማጮች ዝግጅቶቻችን ተጠናቀቁ። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል ከኛ በኋላ። በእኛ በኩል
ሰላም፣ በደህና ደሩ። Thank you.